Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ከአሜሪካ ድምጽ ተጀመረ። በምሽቱ ከሚሰሙት ጉዳዮች መካከል
በተለያዩ ሶሻል ሚዲያዎች የሚወጡን ዜናዎች ፋክት ቼክ አድርገን ለህዝብ እናቀርባለን ማለት ነው።
በጣም ተባባሪ ነው። በዚህ ስራ ላይ የሰለጠነ በዚህ ስራ ላይ ጥሩ ስራ መስራት የሚችል ሰው ለማግኘት ራሱ ተቸግረን ነበር።
ሰማችኋቸው ሮቦት አያሌውና ብሩክ ነጋሽን ነው። ፋክት ቼክ በተሰኘ አስተኛ መረጃዎችን ከእውነታው የሚለይ አውታር ባልደረቦች ናቸው። ስለ ስራቸው ቆየት ብለው ያጋሩናል።
በጣም ደንግጬ ነበር። አላመንኩትም ስሰማ እና ትንሽ ጊዜ ፈጅኝ እያሰብኩት በጣም ትልቅ ነገር ስለሆነ ወዲያው የገባኝ አይመስለኝም።
ባቀረበችው ሳይንሳዊ ትንታኔ ምክንያት 400,000 የአሜሪካን ዶላር የተሸለመችውን ኢትዮ ካናዳዊት ማርያም ሞገስ ጸጋይ ነው አሁን ደግሞ የሰማናት የምሽት እንግዳችን ናት። ተጨማሪ ዘገባዎችም የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ የድምፅ ቅንብሩን ይከውናል። በመቀጠል ስመኝሽ ቆየ አጫጭር ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። በቤንሻንጉል ጉምዝ ክልል ከመተከል ዞን ነዋሪዎች ጋር በዛሬው ዕለት ውይይት ያደረጉት ጠቅላይ ሚኒስትር አብይ አህመድ የተለያዩ አቅጣጫዎችን ማስቀመጣቸውን የክልሉ መንግስት ገለጸ። ጠቅላይ ሚኒስትሩ አብይ በቤንሻንጉል ጉምዝ ክልል መተከል ዞን ከተመረጡ የሀገር ሽማግሌዎች ጋር ውይይት አድርገዋል። ከውይይቱ በኋላ የህግ የበላይነትን የማስከበር ዘመቻው ከክልል እስከ ፌደራል ድረስ ያሉ አመራሮችን ተሳትፎ የሚጠይቅ መሆኑን እንደተጠቆመ ዘጋቢያችን አስቴር ምስጋናው የላከችው ዘገባ አመልክቷል። ከኢትዮጵያ ትግራይ ክልል የተፈናቀሉ ስደተኞችን ለመርዳት በአስቸኳይ የ156 ሚሊዮን ዶላር እርዳታ እንደሚያስፈልግ የተባበሩት መንግስታት የስደተኞች ድርጅት UNHCR ከሌሎች 30 የሰብአዊ እርዳታ ሰጪ አጋዦች ጋር በመሆን አስታወቀ። ገንዘቡ በትግራይ የተካሄደውን ግጭት ሸሽተው ለተሰደዱት ኢትዮጵያውያን መሰረታዊ የሰብአዊ እርዳታ ለማድረግ እንደሚያስፈልግም ድርጅቱ ጠቁሟል። ባለፉት 6 ሳምንታት ከ52000 በላይ ስደተኞች ከትግራይ ሸሽተው ወደ ምስራቅ ሱዳን ገብተዋል። በየቀኑ የሚሰደዱት ቁጥር በአሁኑ ሰዓት እየቀነሰ ቢሄድም አሁንም ግን በቀን 500 ኢትዮጵያውያን ወደ ሱዳን እንደሚገቡና ምንም በሌለበት ቦታ ላይ በ10 አመታት ውስጥ ያልታየውን የስደተኛ ቁጥር ለማስተናገድ እርዳታ ሰጪዎች ጥረት እያደረጉ መሆኑ ተጠቁሟል። የደቡብ አፍሪካ የጤና ባለስልጣናት በሀገሪቱ በተከሰተው አዲስ አይነት የኮሮና ቫይረስ ዝርያ የሚጋለጡት ሆስፒታል የሚገቡትና የሚሞቱት ሰዎች ቁጥር እየጨመረ መምጣቱን ገለጹ። 501 V2 የሚል ስያሜ የተሰጠው ልውጡ የኮሮና ቫይረስ ከመጀመሪያው አይነት በይበልጥ ተላላፊ ሆኖ እንዳገኙት ገልጸዋል። የደቡብ አፍሪካ ሳይንቲስቶች ስራ ላይ እንዲውሉ የተፈቀዱት ክትባቶች ይህን ብሪታንያ ውስጥ ከተከሰተው አዲሱ የቫይረሱ ዝርያ የተለየ የሆነውን ቫይረስ ይከላከለው እንደሆነ እያጠኑ መሆናቸውን አመልክተዋል። የደቡብ አፍሪካ መንግስት በአዲሱ የኮሮና ቫይረስ ዝርያ መዛመት ምክንያት የእንቅስቃሴ ገደቦቹን ጠበቅ አድርጓል። የባህር ዳርቻ መዝናኛዎችን ዘግቷል። አልኮል መጠጥ በተወሰኑ ቀኖችና ሰዓቶች ብቻ እንዲሸጡ ማርቋል። በዩናይትድ ስቴትስ መንግስት መስሪያ ቤቶች ኮምፒውተሮች ላይ ሰርገው የገቡ ታጥቂዎች በገንዘብ ሚኒስቴር የከፍተኛ ባለስልጣናትን ጨምሮ በርካታ የኢሜል አድራሻዎችን ለአደጋ አጋልጠዋል ሲሉ አንድ የመወሰኛ ምክር ቤት አባል ተናገሩ። ሴናተር ሮን ዋይደን ይህን ያሉት የሀገር ውስጥ ገቢ አገልግሎትና የገንዘብ ሚኒስቴር ለመወሰኛ ምክር ቤቱ የፋይናንስ ኮሚቴ ገለጻ ካደረጉ በኋላ ስለ ጉዳዩ ባወጡት ዝርዝር መግለጫ ነው። የዩናይትድ ስቴትስ ባለስልጣናት ከብሪታንያ የሚጓዙ መንገደኞች በሙሉ ከኮቪድ-19 ነጻ መሆናቸውን የሚያሳይ የምርመራ ማስረጃ እንዲያቀርቡ ማድረግን አስመልክቶ የተነጋገሩበት መሆናቸው ተገለጠ። የዋይት ሀውስ የኮሮና ቫይረስ ግብረ ኃይል ትላንት ሰኞ ተሰብስበው ከብሪታንያ የሚጓዙ መንገደኞች ከመነሳታቸው ከ48 ወይም ከ72 ሰዓት በፊት ተመርምረው ከቫይረሱ ነጻ የሚል ማስረጃ እንዲያሳዩ የሚያደርግ ደንብ በማውጣት ጉዳይ ላይ መወያየታቸውን ዘገባዎች አውስተዋል። ዩናይትድ ስቴትስ ይህን ያደረገችው ደቡባዊ ብሪታንያ ውስጥ የተከሰተው አዲስ የኮሮና ቫይረስ ዝርያ በከፍተኛ ፍጥነት መዛመቱን ተከትሎ ሲሆን እስካሁንም ከ40 የሚበልጡ ሀገሮች ከብሪታንያ መንገደኞች እንዳይገቡባቸው ከልክለዋል። ዩናይትድ ስቴትስ ተጓዦች እንዳይገቡ እስካሁን ባትከለክልም የኒውዮርክ ክፍለ ሀገር አገረ ገዢ አንድሩ ኩሞ አየር መንገዶች ከብሪታንያ ወደ ኒውዮርክ ክፍለ ግዛት በሚነሱ በረራዎች የሚያሳፍራቸውን መንገደኞች በሙሉ ከማሳፈራቸው በፊት መርምረው ከቫይረሱ ነጻ መሆናቸውን እንዲያረጋግጡ አጥብቀው ጠይቀዋል። እስካሁን ቨርጅን አትላንቲክ፣ ብሪቲሽ ኤርዌይስ እና ዴልታ አየር መንገዶች ጥያቄውን ተቀብለዋል። የዩናይትድ ስቴትስ ምክር ቤት የ900 ቢሊዮን ዶላር የኮቪድ-19 የኢኮኖሚ ድጎማና 1.4 ትሪሊዮን ዶላር አመታዊ የመንግስት በጀት ያካተተ ህግ አጸደቀ። የተወካዮች ምክር ቤቱና የመወሰኛ ምክር ቤቱ ሁለቱም ከ5000 በላይ ገጾች ያሉትን ህግ ትላንት ማታ በነበራቸው ጥቂት ሰዓት ውስጥ ከተመለከቱ በኋላ በከፍተኛ ድምጽ አሳልፈውታል። ምክንያቱም የዩናይትድ ስቴትስ መንግስት በጀት እንዳይቋረጥ እስከ ኩለ ሌሊት ድረስ በነበረው ጊዜ ህጉን ማሳለፍ ስለነበረባቸው ነው። ህጉን ፕሬዝዳንት ትራምፕ በመጪዎቹ ቀናት ይፈርሙታል ተብሎ ይጠበቃል። አድማጮች፣ ለሰዓቱ ያስኳቸው ዜናዎች እነዚህ ናቸው። አዘጋጆች ያቀረብኩላችሁ ስምኝሽ የቆየ ነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ።
ጋቢና ቪኦኤ ከአሜሪካ ድምጽ ይከተላል። ዘገባዎቻችንን ለማግኘት ቪኦኤ አማርኛ ከተሰኘው ድረገጻችን በተጨማሪ የማህበራዊ ገጾቻችን ጥሩ አማራጮች ናቸው። አሁን ወደ ቀዳሚው ዘገባ እናምራ። የሐሰተኛ መረጃ ስርጭት ከቀን ቀን እየተባባሰ በርካታ ኢትዮጵያውያን እውነታን ከሐሰት ለመለየት አደጋች እንዲሆንባቸው እያደረገ ይገኛል። ይህን ችግር ለመግታት በራስ ተነሳሽነት ከተቋቋሙት አገልግሎቶች አንዱ ሐቅ ቼክ የተሰኘው ነው። አዲስ ዘይቤ የተሰኘው የበይነ መረብ ላይ የዜናና መረጃ አውታር ስር በሚንቀሳቀሰው ሐቅ ቼክ ውስጥ በሐቅ መርማሪ ጋዜጠኝነት የሚሰሩ ሁለት ጋዜጠኞችን በተያያዥ ጉዳዮች ላይ ሐሳባቸውን ያቀብሉን ዘንድ አመሻሹን ደውዬላቸዋለሁ። ረሆቦት አያሌውና ብሩክ ነጋሽ ከአዲስ ዘይቤ ሐቅ ቼክ አምድ፣ አስቀድሜ በእጅጉ አመሰግናለሁ። ሐቅ ቼክ ሐሰተኛ መረጃዎችን ከእውነታ እያጣራ የሚያቀርብ አውታር መሆኑን ሰምተናል። ሐቅ ቼክን መመስረት ያስፈለገበት ምክንያት ምንድን ነው? ረሆቦት፣ ያንቺን ሐሳብ ሰምተን ወደ ብሩክ መምጣት እንችላለን።
አመሰግናለሁ። ሐቅ ቼክን መመስረት ያስፈለገበት ምክንያት ያው አሁን በተለይ ደግሞ ከኮሮና ኮቪድ-19 ከመጣ በኋላ ኢንፎዴሚክ ወይም ደግሞ ይሄ ሚስኢንፎርሜሽን እና ዲስኢንፎርሜሽን በጣም ተስፋፍቷል እና በዛ ምክንያት ብዙ ነገሮች ይበላሻሉ እና እሱን ከመቀነስ አንጻር በተለያዩ ሶሻል ሚዲያዎች የሚወጡትን ዜናዎች ፋክት ቼክ አድርገን ለህዝቡ እናቀርባለን። ማን ለዚህ ነው ያስፈለገው?
ብሩክ፣ ሐሰተኛ መረጃዎችን ከእውነተኞቹ ለማጣራት ቀላል የማይባል ስራ የሚጠይቅ ይመስለኛል። እስቲ የምታልፏቸውን ደረጃዎች እንቃኝ።
በሚዲያ ስራ ውስጥ ፋክት ቼኪንግ የሚባለው ስራ የራሱ የሆነ አሰራርና የራሱ የሆነ የምትጠቀማቸው የተለያዩ አይነት ቱሎች አሉና መጀመሪያ የሚሆነው ያንን ኢንፎርሜሽን ማግኘት ነው። ከተለያዩ ሶሻል ሚዲያዎች ላይ ከሚንሸራሸር ኢንፎርሜሽን በጣም ብዙ ከሆነ ኢንፎርሜሽን ከብዙ ነገር ውስጥ አንድን ትንሽ ክሌም ለይቶ ማውጣት በጣም ከባድ ነው እና ኒድል ኢን ሄይስታክ እንደሚባለው በቀን ውስጥ ከሚሰራጭ የተለያየ የሶሻል ሚዲያ ኢንፎርሜሽን ወይም ደግሞ ሜንስትሪም ላይ ያለ ኢንፎርሜሽን ይሄ ፋክት ቼክ መደረግ አለበት፣ ይሄ ሃርም ኮዝ ያደርጋል የሚለውን ለይቶ ተራጨው መረጃ በምን አይነት መልኩ ነው ማህበረሰቡን ሊጎዳ የሚችለው፣ ይሄ ሰው ይሄንን ኢንፎርሜሽን በሚያሰራጭበት ወቅት ምን አይነት ኢንቴንሽን ነበረ ወይም ምን አስቦ ነው መረጃ ያሰራጨው የሚለውን በመመርመር ከዛ ደግሞ የተለያዩ ለምሳሌ ፎቶ በሚሆንበት ወቅት ይሄንን ስቴፕ ከጨረስን በኋላ ፎቶ በሚሆንበት ወቅት ሪቨርስ ኢሜጅ የሚባል ቴክኖሎጂ አለ፣ የተለያዩ ቱሎች አሉ። እነሱን በመጠቀም ያ ፎቶ እውነትም ያንን ኢንፎርሜሽን የተጠቀሰውን ኢንፎርሜሽን የሚደግፍ ነው ወይ የሚለውን ማየት ይቻላል። እንዲሁም ደግሞ የተለያዩ አካላት ደግሞ የተለያዩ ቁጥሮች ወይ ደግሞ መረጃዎችን በሚያሰራጩበት ወቅት ተአማኒነት ካላቸው ምንጮች፣ ስራቸውን በአግባቡ ከሚሰሩ ከምንላቸው ምንጮች ሳይንሳዊ በሆነ መልኩ መርጠን ወይ ቬሪፋይ እናደርጋለን ወይ ሐሰት ነው እንላለን ማለት ነው።
ይህን ስራ የጀመራችሁበት ጊዜ በርካታ ሐሰተኛ መረጃዎችና ዜናዎች የሚሰራጩበት ነው። ከብዙ ነገር አንጻር ቀደም ባለው ጊዜ የኮሮና ስርጭት ነበረ። አሁን ደግሞ ኢትዮጵያ በሰሜን በኩል ጦርነት ውስጥ ናትና ሐሰተኛ መረጃዎችን በማጣራት ሂደት የፈጠሩት ተግዳሮት ምንድን ነው?
በጣም ብዙ መረጃዎች ይወጣሉና ከሚባለው በላይ ማለት ነውና ጦርነቱን ተከስቶ የሚወጡትን መረጃዎች ለማጣራት ደግሞ ከአንድ ወገን ብቻ ኢንፎርሜሽንን እያገኘን ያለነው እና ኢንፎርሜሽን ጋፕ በመኖሩ የተነሳ ስራውን በጣም አክብዶታል። ብዙ ጊዜ አንድ ነገር ቼክ ለማድረግ ከተለያዩ ወገኖች ነው ቼክ ማድረግ ያለብን። በአንድ ሳይድ ወይም በመንግስት ሳይድ ያለውን ነገር ሰምተን ወይም ፕሩፍ አድርገን ደግሞ በዛኛው ሳይድ ያለውን ነገር ለማጣራት ወይም በዛኛው ሳይድ ያለውን ስቶሪ ለማወቅ በጣም ኔትወርክ አለመኖሩ ኢንፎርሜሽን ጋፕ መኖሩ በጣም አክብዶት ነበር። ግን ዊ ትራይድ አወር ቤስት አሪፍ ነገር ለመስራት እና በተቻለን አቅም አንዳንድ ክሌሞችን ወይም አንዳንድ ፎልስ ኢንፎርሜሽኖችን ዲባንክ ለማድረግ ችለናል።
ብሩክ የምትጨምረው አለ በዚህኛው ሀሳብ ላይ?
ፋክት ቼኪንግ በባህሪው አንድን ኢንፎርሜሽን ልክ አይደለም ወይም ልክ ነው የምትለው የተሻለ ምንጭ በማምጣት ነው ወይ የተሻለ ዌይት ያለው ወይም ደግሞ የበለጠ ተቀባይነት ያለውን አካል በማናገር ወይ ደግሞ ያ አካል ያወጣውን ኢንፎርሜሽን ፐብሊክሊ ያወጣውን ኢንፎርሜሽን በማየት ነውና ብዙ ጊዜ ስፔሲፊክሊ በዚህ በትግራይ ክልል በተከሰተው ኮንፍሊክት ኮንቴክስት ደግሞ እንደምታውቀው አንተ ኢንፎርሜሽን ፍሎ እስካሁን ሰዓት ድረስ በብዙ ያለው ከመንግስት ወይም ደግሞ ከፌደራሉ አካል ነውና እሱ በጣም ስራችንን አክብዶታል። ነገር ግን ደግሞ በተቻለ መጠን ሮቦት እንዳለችው የምንችለውን ያህል ፕሮፌሽናል በሆነ መንገድ እስከሆነ ድረስ ስቶሪዎችን ፋክት ቼክ ለማድረግ ሞክረናል።
እንግዲህ የእናንተን ተቋም ጨምሮ በሀቅ ማጣራት ስራ ላይ የተሰማሩ ጥቂት አውታሮች በራስ ተነሳሽነት በውስን ግብአቶች ነው በመንቀሳቀስ ላይ የሚገኙት። ከችግሩ ስፋት አንጻር የእናንተ ብቻ እንቅስቃሴ ኢትዮጵያ ውስጥና ኢትዮጵያንን የሚመለከቱ የሐሰተኛ ዜናዎችን ስርጭት ይቆጣጠራል ይገታል ተብሎ አይጠበቅም። እናንተን የመሰሉ ሰዎች እንዲበዙ የእናንተን የመሰሉ ስራ እንዲስፋፋ ምን መደረግ አለበት ትላላችሁ?
ይሄንን ስራ በመንሰራበት ወቅት በጣም ከባድ ነው ካለው ሪሶርስ አንጻር። ኢቨን በዚህ ስራ ላይ የሰለጠነ በዚህ ስራ ላይ ጥሩ ስራ መስራት የሚችል ሰው ለማግኘት ራሱ ተቸግረን ነበር እና ብዙ ጊዜ እውነትን ቬሪፋይ ለማድረግ እና ላለማድረግ በውጭ አውትሌቶች ላይ ነው የምንደገፈው እና ይህንን ስራ በአግባቡ መስራት እንደሚችልና እንደቀጥል በመጀመሪያ የሚዲያ ስፔሱን ፍሪ ማድረግ እኛም ስራችንን ፕሮፌሽናል በሆነ እና ከማንም ተጽዕኖዎች ለመስራት እንዲያስችለን ከመንግስት አካላት ያው ፍሪደም ጋራንቲድ መሆን አለበት ለየትኛውም የሚዲያ ተቋም ስራ ስኬታማነት እና ከዚህ በተጨማሪ ግን በማህበራዊ ሚዲያ ላይ ሌሎች ያደጉ የፋክት ቼኪንግ ድርጅቶች ከማህበራዊ ሚዲያ ድርጅቶች ጋር ተሳስረው ስለሚሰሩ ክሌሞችን በቀላሉ አክሰስ ማድረግ ይችላሉ በቴክኖሎጂ ተደግፈው። እኛ ግን ክሌሞችን የምንፈልገው በዛ ደረጃ ላይ እስከንደርስ ኢኒሼቲቭችን ሲያድግ ድረስ ክሌሞችን የምንፈልገው በራሳችን ነው፣ በራሳችን በተለያዩ ያው ቱሎችን በመጠቀም ነው የምንፈልገው እና እስከዛ ድረስ ያው ከተከታዮቻችን እና ስራችንን ከሚያዩ የተለያዩ ግለሰቦች ክሌሞችን ፎርዋርድ ማድረግ ይሄ ነገር እንዴት ነው የሚለውን ቢደግፉን ሞር አግሬሲቭሊ እነዚህን ስራዎችን ለመስራት ዝግጁ ነን።
ሮቦት፣ በዚህ ጥያቄ ላይ የአንቺን ሀሳብ ደግሞ ልስማ።
ያ ብሩክ እንደተናገረው ነው ከሌላው ሰው የሚመጣ ፊድባክ በጣም እንደሚያግዘን ተስፋ አደርጋለሁ እና እኛ ራሳችን እያንዳንዱን ነገር ፌክ ነው አይደለም የሚለውን ገና ፈልገን ከዛን ደግሞ እሱን ደግሞ አጣርተን ነው የምንሰራው እና ከሌሎች ምንጮች ፌክ ኒውሶችን ወይም ይሄንን ብታጣሩልን የሚል ፊድባክ ጥያቄዎች ቢኖሩ ኤኒታይም ለመቀበል ዝግጁ ነን እና ብዙ ሰው ሰጀስት ቢያደርገን እንዲጣራ የሚፈልጉትን ነገር ቢነግሩን ቢጠቁሙን ደስ ይለናል፣ ስራችንን ያቀልልናል።
ከመለያየታችን በፊት አንድ መጨረሻ ጥያቄ አለኝ። ይህን ስራ መስራት ከጀመራችሁ ወዲህ በማህበራዊ ሚዲያው ላይ ሲዘዋወሩ ከነበሩ እንደ እውነት ተይዘው የነበሩ የኋላ የኋላ ግን ሐሰተኛ መሆናቸውን ከደረሳችሁባቸው ጉዳዮች መካከል ለማሳያነት አንድ ሁለቱን ልትጠቅሱልን ትችላላችሁ?
ኢዩ በተመለከተ አንደኛው ፎልስ ኢንፎርሜሽን አንደኛው ደግሞ ሚስሊዲንግ የሆነ ክሌሞችን አግኝተን ነበረ። የመጀመሪያው ኢትዮጵያዊ ዜግነት ያላቸውን ባለስልጣናት ወደ አውሮፓ ሀገራት እንዳይሄዱ አግዷል የሚል ዜና ወጥቶ በሶሻል ሚዲያ ላይ ሲሰራጭ አግኝተን ነበርና ዩሮፒያን ዩኒየንን አናግረን ሐሰት እንደሆነ እና እንዳላገደ አረጋግጠናል። በዚህ ምክንያት በሰው ዘንድ ታስቦ የነበረው ዩሮፒያን ዩኒየን ያገደው የኢትዮጵያ መንግስት ፌደራል መንግስቱ ኔጎሺዬሽንን እንቢ በማለቱ ነው የሚል አስተሳሰብ በህዝቡ መሃል ተሰራጭቶ ነበርና ያንን ደግሞ ሐሰት እንደሆነና እንዳልታገዱ ለፕሩፍ ለማድረግ ችለናልና ፎልስ ኢንፎርሜሽን መሆኑን ለሌሎች ለማጋራት ችለናል። አንድ ይሄ ነው ብሩኬት ብራሊላ።
ያው አንተ ከተም ለመጥቀስ እንደሞከርከው በሆነ ጊዜ በተለይ ከኖቬምበር 4 በኋላ ግጭቱ ከተነሳ በኋላ ብዙዎቹ ኢንፎርሜሽኖች ሪሌትድ የሆኑት ከዛ ጋር ነበርና ሶ የተለያዩ አይነት ኢንፎርሜሽኖችን ቼክ አድርገናል። በአንድ ስቶሪ ላይ ለምሳሌ አንድ ከዚህ በፊት ከአንድ አመት በፊት ወይ ከሁለት አመት በፊት የተነሳ ፎቶ ይመስለኛል ዳይሬክት ላላስታውሰውም፣ ግን አንድ ሶልጀር ያው ትግራይ ገብቶ በህግ ማስከበር ትራክ ላይ ተሰማራ ነው እዚህ ባሩስ ገብቶ እንዲያረገ ነው ይሄ ይመስላል የሚል አንድ ስቶሪ ነበር። ነገር ግን በማጣራት በሰራንበት ወቅት ያ ፎቶ በዩጋንዳ የተነሳ እንደነበረ ማግኘት ችለናል። ከኢትዮጵያ ሪፊጂዎች ጋር በተያያዘ ቁጥራቸው 50 ሺህ ነው አይደለም የሚለውንም በወቅት ባልሆነበት ወቅት ለመስራት ችለናል። ከትግራይ ፕሮቴስቶች ጋር በተያያዘ ፌደራል ፖሊስ ሄሊኮፕተሮችን በመጠቀም የህወሓት አካላትን እያደነ ነው የሚል አንድም ስቶሪ ነበረ። ያው እነዚህ ናቸው ትዝ የሚሉት፣ ብዙ ናቸው ግን እነዚህ ናቸው ትዝ የሚሉት።
እጅግ በጣም አመሰግናለሁ ረሆቦት አያሌውና ብሩክ ነጋሽ። ሀቅ ቼክ በተሰኘው የእውነት አጣሪ አውታር ውስጥ የምትሰሩ ወጣት ጋዜጠኞች ናችሁ። ለነበረን አጭር ቆይታ በእጅጉ አመሰግናለሁ። እንግዲህ ይሄ የጀመራችሁት ነገር ተስፋፍቶ ብዙሃንን የሚጠቅም እንዲሆን እመኝላችኋለሁ። መልካም ምሽት ይሁንላችሁ።
በጣም እናመሰግናለን። ቴንክ ዩ።
እናመሰግናለን።
ጋቢና ቪኦኤ ከአሜሪካ ድምፅ መደመጡን ይቀጥላል። አብራችሁን ስለሆናችሁም በእጅጉ እናመሰግናለን። በዓለም ዙሪያ ያሉ በአስራዎቹ ዕድሜ የሚገኙና ለሳይንስና ለሂሳብ ትምህርት ፍቅር ያላቸው ልጆች በየዓመቱ የሚወዳደሩበት ብሬክስሩ ጁኒየር ቻሌንጅ የተሰኘ የጥሎ ማለፍ ውድድር የዘንድሮ ዓመት አሸናፊ በካናዳ ሀገር ተወልዳ ያደገችው ማርያም ሞገስ ጸጋይ ስትሆን በአጠቃላይ የ400,000 ዶላር ሽልማት አግኝታለች። ስመኝሽ የቆየ በዓለም ላይ ከተወዳደሩ 5,600 ተማሪዎች መካከል አንደኛ ወጥታ ይህን ስኬት ያገኘችው ማርያምንና ወላጅ እናቷን መርሃዊት እዮብን አነጋግራለች። እንደሚከተለው ታሰማናለች።
You know, I just want to let you know, Mariam, you are the winner for the Junior Challenge, the $250,000 scholarship, $100,000 science class for your school, the $50,000 for your...
ካናዳ ውስጥ ተወልዳ ያደገችው የ17 ዓመቷ ማርያም ሞገስ ጸጋይ ለመጀመሪያ ጊዜ በተወዳደረችበት ዓለም አቀፍ የሳይንስና ሂሳብ ትምህርት ውድድር ማሸነፏን የሰማችው ጥቂት ተማሪዎች ርቀታቸውን ጠብቀው በተቀመጡበት የትምህርት ቤቷ ክፍል ውስጥ በቪዲዮ አማካኝነት ነው። ለትምህርት ቤቱ ገቢ የማሰባሰቢያ ስራ ላይ ለመሳተፍ በሚል ሰበብ ተጠርታ በቦታው የተገኘችው ማርያም ውድድሩን እንዳሸነፈች ሲነገራት በድንጋጤና ባለማመን ግራ ስትጋባ የውድድሩ አዘጋጆች በለቀቁት ቪዲዮ ላይ ይታያል።
በጣም ደንግጬ ነበር። አላመንኩትም ስሰማው እና ትንሽ ጊዜ ፈጀኝ እያሰብኩት በጣም ትልቅ ነገር ስለሆነ ወዲያው የገባኝ አይመስለኝም።
በዓለም ዙሪያ የሚገኙ ከ13 እስከ 18 ዓመት የእድሜ ክልል ውስጥ የሚገኙ ልጆች የሳይንስ ወይም የሂሳብ ጽንሰ ሀሳቦችን የሚያስረዳ የሶስት ደቂቃ ቪዲዮ በማዘጋጀት በሚወዳደሩበት ውድድር ማርያም ያሸነፈችው ኳንተም ተነሊንግ የተሰኘ የፊዚክስ ጽንሰ ሀሳብን በግሏ ጥንታና ተረድታ በቀላልና ለማንኛውም ሰው በሚገባ መልኩ ማስረዳት በመቻሏ ነው።
ስለ ፊዚክስ እና ስለ ኳንተም ሜካኒክስ እና በዛ የተገናኙት ነገሮች አነባለው እና ቪዲዮች ምናምን አያለው፣ መጽሐፍ አርቲክሎች ምናምን አነባለው እና በሱ ነው የተማርኩት። ይሄ የሃይ ስኩል ትምህርት አይደለም፣ ይሄ ኳንተም ተነሊንግ እና ኳንተም ፊዚክስ። ስለዚህ በራሴ እየፈለግኩኝ እያነበብኩኝ ነው የተማርኩት። ከዛ በዚህ ለቪዲዮ ውድድር መምረጥ ሲኖርብኝ ኳንተም ተነሊንግ መረጥኩኝ።
በ124 ሀገራት የሚገኙ 5,600 ተማሪዎች በተሳተፉበት የዘንድሮ ዓመት ውድድር ማርያም አንደኛ ሆና በማሸነፏ በአጠቃላይ 400,000 ዶላር የተሸለመች ሲሆን 250,000 ዶላሩ የእሷን ትምህርት ወጪ መሸፈኛ፣ 100,000 ዶላሩ ለምትማርበት ትምህርት ቤት፣ 50,000 ዶላሩ ደግሞ በቅርብ ስትረዳትና በውድድሩ ስታበረታታት ለነበረችው አስተማሪዋ የሚሰጥ ነው። ይህ ለትምህርት ቤቷ ትልቅ ደስታ እንደፈጠረ ማርያም ታስረዳለች።
በጣም ደንግጠው ነበር እና በጣም ደስ ብሏቸው ነበር እና ትልቅ ነገር ነው ለትምህርት ቤታችን ገንዘቡ ለማድረግ እንዲደርሳቸውን አዲስ ሳይንስ ላብ ይከፍታሉ፣ ልጆች ሞር ሳይንስ እንዲወዱ እና ሳይንስ እንዲሞክሩና ኤክስፒሪመንት እንዲያደርጉ ሁሌ የሆነ ነገር ስጠይቅ አስተማሪ ታግዘኛለች፣ ትረዳኛለች። ሁሌ ስለ ሳይንስ እንነጋገራለን እና በሱ እርዳታና በሷ ኢንቱዚያዝም በጣም ሰፖርት አድርጋኛለች።
ዘንድሮ 12ኛ ክፍልን አጠናቃ በመጪው ዓመት ወደ ዩኒቨርሲቲ የምትገባው ማርያም በሙዚቃና በስዕልም የተካነች ናት። የዚህ ስኬቷ ዋና ሚስጥር ግን ከጀርባዋ ሆነው ድጋፍ የሚያደርጉላት ወላጆቿ መሆናቸውን ትገልጻለች።
ልጅነቴ ጀምሮ ሁሌ የምፈልገውን ነገር ሁሌ ያግዙኝ ነበርና ሰፖርት ያደርጉኝ ነበር። የሆነ በሳይንስ ይሁን በሙዚቃ ወይ በስዕልና አርት ይሁን የሆነ ነገር ከፈለግኩኝ ወይ ከጠየቅኩኝ እስከሚችሉ ድረስ ያግዙኝ ነበርና በጣም ነው መወዳችሁ እና በጣም አመሰግናለሁ ሁሉ ነገር ላደረጋችሁልኝ።
የማርያም እናት ወይዘሮ መርሃዊት እዮብ የልጇን ማሸነፍ ስትሰማ የተሰማትን ስሜት ለመግለጽ ቃላት ያጥረኛል ትላለች።
ደውድን አላምነሽም በቃ ምን ብለሽ እንትና አትበይ ምናምን አልኳት። ከዛ እሷን አላምን ብዬ ጋዜጠኛው ነው ይኸው ካሜራ ክሩ አለን እዚህ እየዋሸች እየቀለደች አይደለም እና አሸንፋለች ሲለኝ ከራሴን መቆጣጠር አቃተኝ። በጣም አለቀሽብኝ እና የሆነ ምን ሳሳፉላ መሰለኝ ለመናገር። ከዛ በቃ አታኝም ከለቅ ጃማይን የሮጥኩት በቃ ልጆቹን አሳፍሽኝ ይሮጥ አልሄድም ቤት መጥቼም ራሱ በቃ ዝም ብዬ አለቅሳለሁ። ባየኋት ቁጥር ምን ሆነሽ ነው ተገኛሽ አላቅም ቢሰማኝን ስሜት በህይወቴ ለመጀመሪያ ጊዜ የሚሰማኝን ስሜት ማወቅ አቃተኝ እያልኩኝ በቃ ኤቭሪዴ አሁንም ድረስ ነው የምልሽ። ልክ ከእንቅልቤ ስነቃ ያስደነግጠኛል በቃ ሁሉ ነገር መለወጡ ምናምን እና እግዚአብሔር ይመስገን በጣም ደስ የሚል ነገር ነው።
ሙሉ ጊዜዋን ማርያምንና ሌሎች 2 የ15 እና የ3 ዓመት ልጆቿን ለማሳደግ እንደሰጠች የምትናገረው መርሃዊት ማርያም ከልጅነቷ ጀምሮ የትምህርትና የማንበብ ፍቅር እንዲኖራት መጽሐፎችን በመግዛትና በማንበብ ታበረታታት ነበር። ለልጆች ስኬት ትልቁ ቁም ነገርም ወላጆች ጊዜያቸውን መስጠታቸው ነው ስትል ተመክራለች።
እኔ የሰጠኋቸው ጊዜ ነው በቃ በፍቅር ነው የሰጠው ሌላ ምንም ነገር አይደለም። ልጆች ትልቅ ቤት ውስጥ ስላኖርሻቸው ውድ ነገር ስለገዛሽላቸው ስላዝናናሽ በገንዘብ አይደለም። ልጆች ከማንም በላይ እኛን ነው የሚፈልጉት፣ ከማንም በላይ እኛን ነው የሚያዩ። በቃ ያንን ኤንቫይሮንመንት ነው ለነሱ የፈጠርኩትና አሁን እኔ ለሌላ ሰው የምመክረው ስልሽ ከባድ ነው ህይወት። በእርግጥ እዚህ ሀገር ግዴታ መስራት አለብሽ፣ ኃላፊነት አለ። ግን ምንም ነገር ቢሆን ጊዜ ለልጆቻችን መስጠት እስፔሻሊ አሁን ብዙ ጊዜ ወላጆች እኛ ላይ ያለ ችግር የማየው በጣም ስክሪን ላይ ልጆች ጊዜያቸውን ያጠፋሉ። በተቻለ አቅም ያንን ነገር ሊሚት ማድረግ ብንችል ከልጅነታቸው ጀምሮ ራሳቸው ኤክስፕሎር እንዲያደርጉ ማድረግ እና ሞር ከኛ ጋር ጊዜ ቢያሳልፉ እላለሁ።
ማርያም በዚህ ውድድር ስታሸንፍ የመጀመሪያ ካናዳዊት መሆኗን ተከትሎ የካናዳ ጠቅላይ ሚኒስትር ጃስቲን ትሩዶ አኩርተሽናል የሚል መልእክት በትዊተር አማካኝነት አስተላልፈውላታል። ለማርያም ይህና ከመላው ዓለም የሚደርሷት የደስታ መግለጫዎች ካሰበችው በላይ እንደሆነ በደስታ ትናገራለች።
አስተማሪዎች ልከውልኝ ነበር በኢሜል ጃስቲን ትሩዶ ትዊተር ጉሽ ማም ብለው ከዛ እንዴት ሳየው አሳቀኝ። ለምን እንደሆነ አላውቅም። በቃ ማሸነፍ ካሰብኩት በላይ ብዙ ነገር እያመጣ ስለሆነ ጀስ ገርሞኝ ነበር።
ማርያም ባገኘችው የሽልማት ገንዘብ አሜሪካን ሀገር ባለ ዩኒቨርሲቲ ውስጥ ፊዚክስ ማጥናትና ትልቅ ቦታ መድረስ እንደምትፈልግ ነግራናለች። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
በአማራ ክልል በባህር ዳር ከተማ የሰማዕታት ሐውልት ተብሎ በሚጠራው ግቢ ውስጥ የክልሉን ሕዝብ የማይወክልና ማንነቱን የማይገልጽ ነው ተብሎ የታመነበት ሐውልት በአማራ ክልል ከፍተኛ አመራሮች እንዲወገድ በመወሰኑ ባለፈው ቅዳሜ ማስወገዱን የአማራ ክልል የብልጽግና ፓርቲ ገልጿል። ሌሎችንም ስያሜዎቻቸውን፣ ምልክቶቻቸውን የመቀየር እንቅስቃሴ መጀመሩን የባህር ዳር ከተማ አስተዳደር አስታውቋል። አስቴር ምስጋናው በጉዳዩ ላይ ይህንን ብላናለች።
የአማራ ክልል ብልጽግና ፓርቲ በለውጡ ለሕዝብ ከገባቸው ቃሎች መካከል የተሳሳተ ጥናቱ ታሪኮችንና ትርክቶችን ማረም የሚል ይገኝበታል። በዚህ መሰረት በዚህ ሳምንት በአማራ ክልል በባህር ዳር ከተማ የክልሉን ህዝብ የማይወክልና የማይገልጽ ነው ተብሎ የታመነበትን ስያሜዎችንና ምልክቶችን የመቀየር እንቅስቃሴ የመጀመሩን የክልሉ ብልጽግና ፓርቲ የሰው ኃይል ፋይናንስ ዘርፍ ኃላፊ አቶ ጌትነት አይቸው ገልጸዋል።
የተቀመጠው እዚያ ላይ ከ1973 ከ1983 ያለን ኢቨንት ብቻ የሚያሳይ ነው። ስለዚህ ይሄ ለምን ይሆናል? ወደ ዓለም የአማራ ህዝብ ታሪክ አለው፣ ወደፊትም ታሪክ አለው። ስለዚህ የተሟላ ላይ ይሆን የሚል አንድ መነሻ ሀሳብ ነው። ሁለተኛ ህብረተሰቡ የማይፈልጋቸው ያልሆነ መልእክት የሚያስተላልፉ ፊዚካል የምታያቸው አሉ። ይሄ ይስተካከል ነው። ሶስተኛ እንደምታውቂው አካባቢው በጣም ስትራቴጂክ የሆነ ቦታ ነው። 21 ሄክታር ነው አጠቃላይ ስፋቱ የሰማዕታ ተባልት። ስለዚህ ይሄ ለከተማውም ለክልላችንም ማንኛውም ለሚመጣ አካል የተሟላ አገልግሎትም እይታም እንዲኖረው ለምን ሻል ባለ መንገድ ባለሀብቱም ምሁሩም ሌላውም አካል ተሳትፎበት አገልግሎት አይሰጥም የሚል ሶስት ምክንያቶችን ይዘን ለማስተካከል ጥረት እየተደረገ ነው ያለው። አሁን ሰሞኑን የተነሱትን በተመለከተ የአማራን ባህል ስነ ልቦና አያመላክትም፣ የማዘን የመተከዝ ለወደፊት ተስፋ የማያመላክት አንገቱን የደፋ አንድ ሐውልት አለ። እሱ ነው። እሱ በጣም ብዙ ህብረተሰቡ ኮሜንት ያደርገዋል። ከበፊት ጀምሮ ማንኛውም አካል ያነሷል፣ ግን ጊዜ ወስዶ ያልተስተካከለው ለጊዜው በጣም ትንሽ የሆኑትን ፊዚካሊ የሚታዩትን ብዙ ሰው ኮሜንት ያደረጋቸውን ነው። ከዘለቄታነት አኳያ ከአጭር ጊዜና ከረዥም ጊዜ አኳያ ሰፊ አካል ተሳትፎበት ትልቅ የሙዚየም የታሪክ ማዕከል እንዲሆን ነው ታስቦ እየተሰራ ያለ።
የአማራ ህዝቦች ሰማዕታት መታሰቢያ ሐውልት የሚለውን ስያሜንም ጨምሮ ለውጥ ለማድረግ ጥናት እየተደረገ ነው ብለዋል።
የተሟላ ጥናት ከባህር ዳር ዩኒቨርሲቲ ጋር ተጀምሯል። የሚካተቱ በጣም ብዙ ነገሮች አሉ። ወደኋላ ወደፊት ይህን ሁሉ ታሳቢ ያደረገ ይወጣለታል። ለጊዜው እንደ አማራጭ የያዝ ነው። ምናልባት ወደፊት የሚደረጉ እንትኖች እንደተጠበቁ ሆኖ የአማራ ክልል ህዝብ ዝክረ ታሪክ ማዕከል የሚለው ብዙ ሳውንድ እያገኘ ነው ያለው።
ታሪክን ይገልጻሉ ተብለው የሚቆሙ ሐውልቶች የስርዓት ለውጥ በመጣ ቁጥር የመቀየርን ተገቢነት ምን ያህል ያምኑበታል ተብለው ለተጠየቁት ጥያቄ አቶ ጌትነት እንዲህ ብለዋል።
ትክክለኛው ታሪክ ህብረተሰቡ የሚያውቀው ይቀመጥበት ነው። እንደዚህ የሆነ ሴት ትውልድ በመጣ ቁጥር እውነተኛ ታሪክ ከተቀመጠ እየተንከባከበው እየጠበቀው ነው ሊሄድ የሚችለው። የአማራን ታሪክ የአማራን ማንነት እና ትክክለኛው ኢቨንት ታይቶ ይቀመጥ። ይህ ሲሆን ማንንም በሚመጣበት ጊዜ እየተቀባበለው ይሄዳል እንጂ ሊነካካው፣ ሊያፈርሰው፣ ሊቀንሰው አይችልም የሚል ነው የኛ አመለካከት።
የባህር ዳር ከተማ አስተዳደር የመንግስት ኮሚኒኬሽን ጉዳዮች መምሪያ ኃላፊ አቶ ዘመነ ዘውዱም በባህር ዳር ከተማ የተለያዩ ስያሜዎች እየተቀየሩ መሆናቸውንም ገልጸዋል።
ዳር 11 የሚባለው የነበረ ክፍለ ከተማ አጼ ቴዎድሮስ ተብሏል። ግንቦት 20 የሚባለው ክፍለ ከተማ እሱ ወደ ዳግማዊ ምኒልክ ተቀይሯል። መናፈሻዎች ምናምን አሁን ዳር 11 መናፈሻ የመለስ መታሰቢያ ፓርክ የሚባል ነበር። ለምሳሌ አሁን እዛ አባይ ማዶ ስያሜ አልተሰጠውም። ኖርማል ያው በሰፈሩ ስም ነው የሚጠራው።
የባህር ዳር ግንቦት 20 ኤርፖርት ተብሎ ይጠራ የነበረው የባህር ዳር አውሮፕላን ማረፊያ የባህር ዳር ደጃዝማች በላይ ዘለቀ ኤርፖርት ተብሎ እንዲጠራ የባህር ዳር ከተማ አስተዳደር ከንቲባ ጽህፈት ቤት ኮሚቴ ባለፈው ሳምንት መወሰኑ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አብረን ስላመሸን በእጅጉ እናመሰግናለን። ሀብታሙ ስዩም በመስተንግደው፣ ኤልያስ አስማረ በቅንብሩ እስካሁን ድረስ አብረናችሁ ቆይተናል። ሰለሞን አባተ ደግሞ የመርሃ ግብሩ አርታኢ ነው። መልካም ምሽት ይሁንላችሁ።